Gambino COA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በመሽቱ ከሚሰሙት ጉዳዮች መካከል
አሽከይት እንደያ ካም ትልልቅ ተቋማት ናቸው ሰው የሚሰራበት ተማሪዎች ያሉበት አጥሮች ስለሆኑ ለተወቃ አድርጉ
በከፍተኛ ትምህርት ተቋማት ውስጥ የሚፈጠሩ ግጭቶችን መቆጣጠር የሚያስችል ስልጠና ለግቢ ጥበቃ አባላት መስጠት መጀመሩ ተሰምቷል። ቀደም ብለን የሰማናቸው የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ አብረውን ያመሻሉ።
በዋናነት ራያ ጨርጨር፣ ራያ አላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን ነው የምናስቀምጠው።
የትግራይ ክልል ያንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ አምስት ዞኖች ደቡባዊ ዞን ከትናንት ጀምሮ ከወረርሽኙ ነጻ መሆኑን አስታውቋል። በሌሎች ቦታዎች መንጋው መታየቱ ግን አሁንም ስጋትን ፈጥሯል። ተጨማሪ ዘገባዎችም የተካተቱበትን ምሽት ዝግጅት ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታስተማናለች።
አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት የአፍሪካ ህብረት ሊቀመንበር ሲሪል ራማፎሳ በህዳሴው ግድብ ላይ ሶስቱን ሀገራት ወደ ስምምነት ለማምጣት ለሚያደርጉት ጥረት ሙሉ ድጋፍ እንዳለው ማስተዋቁን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ የደቡብ አፍሪካው ፕሬዝዳንትና የወቅቱ የህብረቱ ሊቀመንበር ራማፎሳ ኢትዮጵያ፣ ሱዳንና ግብጽን በታላቁ ህዳሴ ግድብ ዙሪያ ወደ ስምምነት እንዲመጡ እያደረጉት ላለው ጥረት ሙሉ ድጋፍ እንዳላቸው ገልጸዋል። በድርድሩ ሂደትም የተባበሩት መንግስታት ድርጅት ሙሉ ድጋፍ ያደርጋል ማለታቸውን በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ የትዊተር ገጽ ላይ ተጠቅሷል። እንደ አውሮፓውያን አቆጣጠር በ1994 የተካሄደው የሩዋንዳን ዘር ፍጅት በገንዘብ በመደገፍ የተጠረጠሩት ሩዋንዳዊው ነጋዴ ፊሊሺያን ካቡጋ ወደ ሄግ ፍርድ ቤት ተልከዋል። የቀሪ ተከሳሾችን የፍርድ ሂደት የሚያጠናቅቀው የተባበሩት መንግስታት ድርጅት ዓለም አቀፍ ችሎት ትላንት ባወጣው መግለጫ የ87 ዓመቱ ፊሊሺያን ካቡጋ በአፋጣኝ የፍርድ ሂደታቸው ይጀምራል ብሏል። ካቡጋ ላለፉት 22 ዓመታት ተደብቀው ከኖሩበት የፈረንሳይ ዋና ከተማ ፓሪስ አቅራቢያ ተይዘው ወደ ሩዋንዳ የተወሰዱት በግንቦት ወር ላይ እንደነበር ይታወሳል። ጠበቆቻቸው ክሱ በፈረንሳይ እንዲታይ ጥረት አድርገው የነበረ ቢሆንም ባለፈው ወር መጨረሻ ላይ የሀገሪቱ ከፍተኛ ፍርድ ቤት ክሱ በሕግ እንዲታይ ወስኗል። በነገው ዕለት ፕሬዝዳንታዊ ምርጫ በመታካይደው በታንዛኒያ በመርጫው ዙሪያ የማጭበርበር ተግባር እየተፈጸመ ነው በሚል በተነሳ ተቃውሞ ላይ ፖሊስ ቢያንስ 7 ሰዎችን በጥይት ገድሏል ሲል አንድ ዋና የተቃዋሚ ፓርቲ ከሰሰ። ዊዛሌንዶ የተባለው ፓርቲ ዛሬ ባወጣው መግለጫ የከፊል ራስ ገዟ የዛንዚባርን ፕሬዝዳንታዊ እጩ ማሊም ሐማድንም ፖሊስ አስሯቸዋል ብሏል። የደሴቲቱ ፖሊስም መታሰራቸውን ያረጋገጠ ሲሆን 7 ሰው በጥይት ገድላቸዋል በተባለው ክስ ጉዳይ ግን ፖሊስ የሰጠው ምላሽ የለም። የዩናይትድ ስቴትስ የመወሰኛ ምክር ቤት ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ያጫቸውን ዳኛ ኤሚ ኮኒ ባረትን ሹመት ትላንት ሰኞ አጽድቋል። ሪፐብሊካኗ ሴናተር ሱዛን ኮሊንስ ከመላው የመወሰኛው ዲሞክራት አባላት ጋር ሆነው የዳኛይቱን ሹመት ተቃውሞ ድምጽ ሰጥተዋል። ሴናተር ኮሊንስ የዳኛ ባረትን ሹመት መጽደቅ የተቃወሙት ፕሬዝዳንታዊ ምርጫ እጅግ በተቃረበበት ጊዜ የመጣ በመሆኑ እንደሆነ ገልጸዋል። በአሶሲየትድ ፕሬስ ዘገባ መሰረት ዩናይትድ ስቴትስ ውስጥ ባለፉት ቢያንስ 150 ዓመታት ውስጥ በመወሰኛ ምክር ቤቱ አናሳ መቀመጫ ያለው ፓርቲ አንዳችም የድጋፍ ድምጽ ሳይሰጠው ሹመቱ የጸደቀለት የጠቅላይ ፍርድ ቤት ዳኛ ኖሮ አያውቅም። ዳኛ ባረት ሹመታቸው በመወሰኛ ምክር ቤቱ ከጸደቀ በኋላ በዋይት ሃውስ በተካሄደ ስነ ስርዓት የጠቅላይ ፍርድ ቤት ዳኛ ክላረንስ ቶማስ ቃለ መሐላ አስፈጽመዋቸዋል። የሩሲያ ባለስልጣናት በመላ ሀገሪቱ ያፍና ፍንጫ መሸፈኛ ጭንብል መጠቀምን ግዴታ የሚያደርግ መመሪያ አውጥተዋል። የሩሲያ መንግስት ይህን እርምጃ ወሰደው በሀገሪቱ በአንድ ቀን ከመንግስቱም የበዛ ቁጥር ያላቸው ሰዎች በኮቪድ-19 ሳቢያ በመሞቱበትና የቫይረሱ ስርጭትም እየተባባሰ ባለበት በአሁኑ ወቅት ነው። በሩሲያ ዛሬ ብቻ 320 ሰዎች በኮቪድ ሳቢያ ሞቱ ሲሆን ወረርሽኙ ሀገሪቱ ውስጥ ከገባ ወዲህ በአንድ ቀን የተመዘገበ ትልቅ ቁጥር መሆኑ ተገልጿል። በተጨማሪም በዛሬው ዕለት 16550 አዲስ የቫይረሱ ተያዦች ቁጥር ተመዝግቧል። ሩሲያ ውስጥ ከነገ ሮብ ጀምሮ ሰው በሚበዛባቸው ስፍራዎች በህዝብ መጓጓዣዎች፣ በታክሲዎች እንዲሁም በፎቅ መውጫ ኤሌቬተሮች ውስጥ በጭንብል ፊትን መሸፈን ግዴታ መሆኑ ታውጇል። ከዚህም ሌላ ምግብ ቤቶችና ቡና ቤቶች ከማታው 5 ሰዓት እስከ ንጋቱ 12 ሰዓት እንዲዘጉ ታዟል። አዲሱ የሲሼልስ ፕሬዝዳንት ዋቨል ራምካላዋን በሀገሪቱ የብሔራዊ አንድነት እንዲሰፍን ተማጽነዋል። አዲሱ ፕሬዝዳንት በደሴቷ ሀገር የ43 ዓመት ታሪክ ውስጥ በፕሬዝዳንትነት የተመረጡ የመጀመሪያው የተቃዋሚ ፓርቲ መሪ ናቸው። ባለፈው ሳምንት ለሶስት ቀናት በተካሄደው ፕሬዝዳንታዊ ምርጫ ስልጣን ላይ ያሉትን መሪ ዳኒ ፎርን በከፍተኛ ድምጽ ብልጫ አሸንፈው ነው ስልጣን የያዙት። በተጨማሪም የሳቸው ፓርቲ ከ25ቱ የምክር ቤት መቀመጫ 20ውን ማሸነፉ ታውቋል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አብራችሁን ስለምታመሹ እናመሰግናለን። ቪኦኤ አማርኛ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶቻችንን አዳምጡ፣ ሐሳብ ጥቆማችሁንም አድርሱ። ወደ ቀዳሚው ዘገባ እንሻገር። በኮቪድ-19 ሳቢያ ተዘግተው የከረሙት ትምህርት ቤቶች ባለፉት 2 ሳምንታት ውስጥ ተከፍተዋል። በመጪዎቹ ጥቂት ሳምንታትም አስፈላጊ የሆኑ የጤና ጥንቃቄዎች እየተደረጉ የከፍተኛ ትምህርት ተቋማትም ለተማሪዎች ክፍት እንደሚሆኑ የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ባለፈው ግማሽ ዓመት ተፈጥረው ከነበሩ የተማሪዎች ግጭቶችና የትምህርት መስተጓጎሎች ተሞክሮ በመነሳት መጪው የምርጫ ወቅት ከመሆኑ ጋር ተያይዞ የሳይንስና ከፍተኛ ትምህርት ሚኒስቴር ከፌደራል ፖሊስ ጋር በመተባበር ለግቢ ጥበቃ አባላት በዩኒቨርሲቲዎች ውስጥ የሚነሱ የብሔርና የፖለቲካ ግጭቶችን ለመቆጣጠር የሚያስችል ስልጠና በሀገር አቀፍ ደረጃ መስጠት ጀምሯል። ደግሞ በሳይንስና ከፍተኛ ትምህርት ሚኒስቴር ውስጥ የኮሙኒኬሽን ዳይሬክተር የሆኑትን አቶ ደቻሳ ጉርሙን አነጋግራ ተከታዩን አስተናርታለች።
ከፍተኛ የትምህርት ተቋማት ተማሪዎች ከተለያዩ ቦታዎች ተሰባስበው በመምጣት የጽንሰ ሐሳብ ወይም የቲዮሪ ዕውቀት የሚገበዩባቸው አልፎ ተርፎም የተለያዩ ባህሎችንና እንዲሁም በመክንያታዊነትና በአመክንዮ የተደገፉ አስተሳሰቦችን የሚያዳብሩባቸው ተቋማት ናቸው። ይሁንና ካለፉት 3 ዓመታት ወዲህ የኢትዮጵያ ዩኒቨርሲቲዎች በአብዛኛው በሚባል ሁኔታ የግጭትና የውጥረት ቀጠናዎች እየሆኑ መጥተዋል። የመብቶችና የዴሞክራሲ እድገት ማዕከል ኮራት በፊት ባወጣው ሪፖርት መሰረት ከ2012 ዓ.ም መስከረም ማገባደጃ ጀምሮ በ2012 መጋቢት ወር ላይ በኮቪድ-19 ወረርሽኝ ምክንያት የትምህርት ተቋማት ስራቸውን እስካቆሙበት ጊዜ ድረስ በ28 ዩኒቨርሲቲዎች ውስጥ በተፈጠሩ ግጭቶች የ12 ተማሪዎች ነፍስ ሲጠፋ ከ58 በላይ ተማሪዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውና በተለያዩ ጊዜያትም ትምህርት መቋረጡን ይጠቁማል። ከዚህ በተጨማሪም ግጭቶች በነበሩባቸው ተቋማት ውስጥም ግጭትን የመቆጣጠርና አስተዳደራዊ ክፍተቶች መኖራቸውንም ያመለክታል። የሳይንስና ከፍተኛ ትምህርት ሚኒስቴርም በዘንድሮ ዓመት ተማሪዎች ወደ ትምህርት ገበታቸው ሲመለሱ ሊፈጠሩ የሚችሉ የጸጥታ ክፍተቶችን ለመምላት ከወዲሁ የዩኒቨርሲቲ ጥበቃዎችን ከፌደራል ፖሊስና ከሰላም ሚኒስቴር ጋር በመቀናጀት ማሰልጠን መጀመሩን ይፋ አድርጓል። የሚኒስቴር መስሪያ ቤቱ የኮሙኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ ከዚህ ቀደም የግቢ ፖሊሶች ግጭትን የመቆጣጠር ዕውቀትና ዝግጁነት እንዳልነበራቸው ጠቅሰው የትምህርት ተቋማትን ሰላም ማስጠበቅ በሚል ርዕስ ለሁለት ቀናት እየተሰጠ ያለውን ስልጠና ዓላማ እንዲህ ያብራራሉ።
ካምፓስ ፖሊስ ዝም ብሎ እንደማንኛውም ተቋም ነው የጥበቃ ስራዎች ሲሰሩ የነበሩት። የተለየ ስልጠና የተለየ ብቃትም ቢታይበት አግባብ አልነበረም። የተሻለ ስልጠና ወቅቱ የሚፈልገውን እንደገና እየተፈጠሩ ያሉ ችግሮችን የሚመጠን ሌሎች ባህሪ ጋር በተናበበው ሁኔታ አሰልጥኖ መመለቀቅንም በተግባርም ብቁ ማድረግ ያስፈልጋል እና ይህን እንደገና ደግሞ ብቁ ያልሆኑትንም በእድሜም በተለያየ ምክንያትም በጤና በመለየት ብቁ የሆኑትን ደግሞ አሰልጥኖ አብቅቶ
ካምፓስ ፖሊስ ማያድ ያለበት ነገር እንዲያስይዙልን በሀገር አቀፍ ደረጃ ጠና በማስፈለጉ መስጠና ይደረጋል።
የሳይንስና ከፍተኛ ትምህርት ሚኒስቴር ከዚህ በዘለለም በግቢ በሮች ላይ የቅኝት ካሜራዎችን ጭምር በመጠቀም እንደሚሰራም አቶ ደቻ ሳይናገራሉ። በተጨማሪም በከፍተኛ የትምህርት ተቋማት ውስጥ የህግ የበላይነት እንዲከበር ለማድረግ የተጠናከረ የዝግጁነት ስራ ላይም አተኩረናል ይላሉ።
በስቲኮች ዘንድሮ በጣም ትልልቅ ተቋማት ናቸው። ከማንኛውም ተቋም በላይ ብዙ ሰው የሚሰባሰብበት ተማሪዎች ያሉበት ባቶች ስለሆኑ ጠበቅ አድርጉ መጠበቅ ያስፈልጋል። በካሜራ መታገል ያስፈልጋል። በቴክኖሎጂ በሰው ኃይልም ደግሞ የተጠናከረ ንቁና ብቁ የሆነ ሰው ማዘጋጀት ያስፈልጋል እና ይህንን ዓላማ በማድረግ ነው ስራው እንዲሰጥ የተፈለገ እየተሰጠ ያለው። አመራኖቻችንም ሁሉ ወላጆችም ለልጆቻቸው ትልቅ መስጠት ያለባቸው ነገር ትምህርት ቤት ሄደው ለትምህርት ነው በሆነ ጊዜያቸው በሙሉ አቅማቸው ትምህርት ላያዘም ብለው እንዲማሩ መምከር፣ ማስቻል፣ መከታተል ያስፈልጋል። ሁለተኛው ደግሞ ጥፋተኛት ነው ይህ የበላይነት ማስከበር አስፈላጊ ነው። ታምንም እነዚህ ዩኒቨርስቲዎቻችን ባላቸው የአስተዳደር ህግ አሰራር ግንኙነትና ካላ በተለይ በዩኒቨርሲቲ ግቢ ውስጥ የሚፈጠር ማንኛውም ችግር ላይ ተመጥቃሪ ቁጥጥር ማድረግ የህግ የበላይነት ማስከበር ይጠበቅባቸዋል እና በዚህ ለቀረ ዝግጅቶች እያደረግን ያለ ነው።
በዩኒቨርስቲዎች ደህንነት ላይ በጥብቅ መሰራት እንዳለበት የሚጠቅሱት አቶ ደቻ ሳጉርሙ በዋናነት ግን ዘላቂ ለውጥን ለማምጣት ተማሪዎች የሐሳብ ልዩነትን ማስተናገድ እንዲለምዱ ከታች ጀምሮ በትምህርት ስርዓቱ ላይ ሊሰራበት የሚገባ ጉዳይ ነው ሲሉም ያሳስባሉ።
መቻቻል እንዲኖር ተማሪዎች ለመማር ዝግጅት ያስፈልጋቸዋል። መጀመሪያ ብቃት ያስፈልጋል። በራሱና ከካሪኩለም ጀምሮ መታረም አለበት፣ መታቀፍ አለበት ብለነኩ የተሻለ ዝግጅት እንዲያደርጉ የፍሬሽማን ኮርሶች ላይ አሁን በአብዛኛው አብሮነትን እና መግባባት ላይ ያዘነበሉ ኮሚኒኬሽን ስኪል ለምሳሌ ሎጂክን ኢንክሉሲቭነስ ተካተው ባህሪ ላይ ብዙ ነገር መስራት መቻል አለብን። ሳይንሱን ደረግ ሳይንሱን ብቻ ሳይሆን ባህሪ ላይ ነው አብዛኛው ነገር መሰራት ያለበት የሚለው ነገር አምኖበት ከሪኩለሙን ማሻሻልን ትምህርት የሚሰጥበት አግባብ ተመቻችቶ እየሰራን ያለ ነው። ከዛ ውጪ በምክንያታዊነት ማመን ያለባቸው በዚህ ግን የሚጠበቅባቸውን ነገር ነው መፍታት ያለባቸው ተማሪዎች። ስለዚህ እንደሚል ለማድረግ ደግሞ ጠጣ ያሉ የክርክር መድረኮች ሁሉ ኖረው መከራከርን፣ መነጋገርን፣ መተማመን እንዲኖር ለማስቻል የሚዘጋጅ መድረኮች ነበሩ፣ የታቀዱ ነበሩ። በየዩኒቨርሲቲዎቹ ያሉትን ክፍተቶች እንዴት አድርገን ማረም ይችላለን? ይሄ የመምህራን ቤት ነው። ስለዚህ ሀገራዊ ችግር ራሱ መፍታት የሚጠበቅበት ተቋም ነው። በዛ ልክ መስራት፣ በዛ ልክ ማስተብ ይጠበቃል እና ዞሮ ዞሮ ያው በኮቪድ ምክንያት አብዛኛው ብዙ ነገር ሳይከናወን ቆይቷል። ቀርቶብናል አምና እንደገና ሌሎች ሀገራዊ ችግሮች የውጭ የፖለቲካ ወደ ዩኒቨርሲቲዎች እየገቡ ለሚጫናዎች ይበዙ በሚፈለገው መጠን ያለመተግበር ሁኔታዎች አሉ። አሁንም ደግሞ በጣም አጠበ ጊዜ ነው ልጆች ያላቸው ትምህርት ላይ መደበኛ የትምህርት ጊዜ ና እነኝን ነገሮች ታሳቢ ባደረግ ባለን ጊዜ ማድረግ የሚገባን ቅድሚያ መሰጠት ያለበትን ነገር ቅድሚያ ሰጠን ማድረግ ነው የሚጠበቅብን እና ተማሪዎቹ ሙሉ ጊዜያቸውን በጣም በተጣበበ ጊዜ ትምህርትን ለማካካፍ
የሳይንስና የከፍተኛ ትምህርት ሚኒስቴር በቀጣይ ጥቂት ሳምንታት ውስጥ እንደየትምህርት ተቋማቱ ዝግጁነት ተማሪዎች ወደ ትምህርት ገበታቸው እንደሚጠሩ ያስታወቀ ሲሆን ላለፏቸውን ጊዜያቶች እንዲያካክሱም ከጠዋቱ 2 ሰዓት ጀምሮ እስከ ምሽት ድረስ የሚቆይ ጥብቅ የሆነ የትምህርት መርሃ ግብር ማሰናዳቱን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ጊዜውን ያልጠበቀ ዝናብ ሊመጣ እንደሚችል የትግራይ ክልል የግብርናና ገጠር ልማት ቢሮ አሳስቧል። የአንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ 5 ዞኖች ደቡባዊ ዞን ከትናንት ጀምሮ ከወረርሽኙ ነጻ መሆኑንም አስታውቋል። መንጋው ቀድሞ ባልነበረበት ሰሜን ምዕራብ ዞን ግን ትናንት መታየቱን ቢሮው አክሎ አመልክቷል። ሙልጌታ ጽባ።
ትግራይ ክልል ውስጥ ከነሐሴ 11 2012 ዓ.ም ጀምሮ የተከሰተው የአንበጣ መንጋ እስከ ትናንት ድረስ 4 ዞኖች ያዳረሰ ሲሆን ትናንት ደግሞ ሰሜን ምዕራብ ዞን ውስጥ መታየቱ የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል። ክልሉ ካሉት 6 ዞኖች የበረሃ አንበጣ ያልደረሰበት ምዕራባዊ ዞን ብቻ መሆኑንና በ38 ወረዳዎች 142000 ሄክታር ስፋት ያለው መሬት በመንጋው መወረሩ ኃላፊው አመላክቷል። የአንበጣ መንጋ በስፋት በታየበት የትግራይ ደቡባዊ ዞን በተለይ በራያ ጨርጨር፣ ራያ አዘቦና ራያ ላማጣ ወረዳዎች ላይ ጉዳት ማድረሱንና ከህዝብ ጋር በመተባበር ከከፋ ጉዳት መከላከል መቻሉን ዶክተር አትንኩት ተናግሯል። መንጋው ከሁለት ወር በላይ እንደቆየበት በገለጹበት በዚህ ዞን ከትናንት አንስቶ አለመታየቱ ያስታወቁት የቢሮ ኃላፊው ከአጎራባች አካባቢዎች ተመልሶ ሊመጣ ይችላል የሚል ስጋት መኖሩን ጠቁመዋል።
እኛ እንደ ትግራይ በዋናነት ራያ ጨርጨር፣ ራያ ላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን እናስቀምጣው እዛ ምን እናደርገው መከላከልም ለነሱ ብቻ ሳይሆን ለትግራይም በአጠቃላይ ለመከላከል ነበር ጥረት ሲደረግ የነበረው። በተከታታይ ብዙ ያረፍትም አልነበረ። ትናንትና ለመጀመሪያ ጊዜ አንበጣ አልታየም የሚል ዜናም እኛም አሳውቀናል። የለት ለት ኢንፎርሜሽን ሰጣለን። ስለዚህ ትናንትና የትናንትና ውሎ በዞኑ እንዳለ ደጋም ቆላ ደጋውም ይሄድ ነበር ኦፍላንድ እንደም ሆኒ እናም ይባሉት። ስለዚህ ቶታሊ ነፃ ነው የሆነው ዞኑ። ይሄንን ማለት ግን ትግራይ ውስጥ ነፃ ነበር ማለት አይደለም። ደው ምስራቅ ነበር ይላዩ እንትና ደዋናነት ደግሞ መሃል ላይ። ስለዚህ እንደ ሄደ ነው ማወቅ ያለብን። ዘሎ አይደለም መሃል ላይ ደረሰው እዛ የነበረው እዛም ሲጨፈጨፍ እየተቀነሰ ከዛ ወደ ደው ምስራቅ ከዛ በኋላ ደግሞ ይሄደ እንዳለ ግን ዛይ ወሰድ ያስፈልጋል። ስለዚህ የገባው በዚህ መልኩ እናያለን። ስለዚህ ደዋው ዞን እንዳለ ነፃ ነው ስንል ለእለቱ ነው እንጂ ካማራ ክልል ሊመጣ የሚችል ትልቅ ከመጣ መንጋዎች እንዳሉ ከሩቅም ከአፋር ከራቅ ካለ ቦታ ሊመጣ እንደሚችል
መንጋው በማዕከላዊ ዞን አሁንም ስፋት ባለው አካባቢ ላይ መኖሩ የገለጹት ዶክተር አትንኩት የመከላከል ስራ በዞኑ ባለሙያዎችና በህዝብም እየተከናወነ እንደሚገኝ አመላክቷል። ክልሉ ውስጥ የደረሱ ሰብሎች ፈጥኖ በማጨድ መንጋው የከፋ ጉዳት እንዳያደርስ ጥረት እየተደረገ መሆኑን ኃላፊው አክለው ተናግሯል። ጊዜው ያልጠበቀ ዝናብ ሊመጣ እንደሚችል የሚጠቁም ትንበያ መኖሩ ዶክተር አትንኩት ገልጸዋል።
ያጨዳ ፕሮግራሙ በጣም በጥሩ ሁኔታ ነው እየተካሄደ ያለው። አንድ ጉልበትን ያስፈልጋል። ገበሬው ጉልበት የጉልበት ዋጋ ስናስብ አሁን ውድም ነው። ስለዚህ የተለያዩ ተቋማት የመንግስት ተቋማት ሰራተኞች የመከላከያ ኃይሉም ግንባር ቀደም ተጠቃሽ ነው እዚህ ያለው የጸጥታ ኃይሉም የመንግስት ሰራተኛ ሁሉም እየተሳተፉ ነው ያሉት። ስለዚህ ያጨዳ ስራ በጣም በተቀናጀ መልኩ እየተሰራ ነው። አመርቂ ስራ ውጤትም ያስገኘ ነው የሚል እንትና ያለኝ ይሄኛው ተጠናክሮ ነው መሄድ ያለበት እስከ መጨረሻ ድረስ። እዚህ ላይ ጥንቃቄ ከፍርሃት የተነሳ አንዳንዴ ያልደረሰም የማጨድ ነገሮች እየተከሰቱ ነው። አንዳንድ ቦታ ላይ ትንሽ ጠንቀቅ ብሎ ግን ታግሶ መስራት እንዳለበት ነው። ሌላ ምን ሰጋውም አለ። አሁን ክላይሜት ቼንጅ ብዙ እየተወራ ነው። አንዳንዶቹ ከፕሪዲክሽን ያልተጠበቀ ነገሮች ይከሰታሉ። አንዱ የነበረው እንግዲህ ካልተቀየረ አሁን ዝናብም ሊመጣ እንደሚችል ወቅት ያልጠበቀው ዝናብ እሱ ደግሞ በጣም አደገኛ ነው። ቶታሊ ምርቱን ወደ ሌላ ነገር ነው የሚቀየረው። ስለዚህ አንበጣው ብቻ ሳይሆን ጊዜ የለኝም በሚል መንፈስ ሁሉ ተነሳስቶ አጨዳው ተጠናክሮ በሁለት መልኩ ማለት ለአንበጣም እንቅስቃሴ ለመከታውም አንድ ነገር ነው። በሌላ በኩል ያልተጠበቀ ዝናብ ሊመጣ ስለሚችል ካፊያካ ነገር የታየበት ሁኔታ አለ እንዲህም ስንል ማለት ነው። ስለዚህ ከዚያም ከማዳን አንጻር ያው ተጠናክሮ እየተሰራ ነው።
በክልሉ የተከሰተው ያንበጣ መንጋ ያደረሰው ያለው ጉዳት ከቀበሌ ጀምሮ እየተጠና መሆኑን የቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸው ያደረሰው ጉዳት እየተገመገመ አርሶ አደሩን ለማገዝ ጥረት እንደሚደረግ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ማናቸውም ጥቆማም ሆነ አስተያየት ቢኖራችሁ በማህበራዊ መገናኛ ገጾቻችን ላይ አድርሱን። ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች ድህነትን እንዲቀንሱ የሥራ ዕድል እንዲፈጥሩ ያግዛቸዋል የተባለ የማህበራዊ ደህንነት መረብ መርሃ ግብር ይፋ መደረጉ ተሰምቷል። መርሃ ግብሩ 800 ሺህ ያክል ሰዎችን ይጠቅማልም ተብሏል። መስፍን አራጌ።
በከተሞች ውስጥ ያለውን ድህነት በመቀነስ የሥራ ፈጣሪነትን ማሳደግ፣ በምግብ ለሥራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የዕድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት 4 ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲነት ፕሮጀክት ከ600,000 በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለ2 ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት 450 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በመከተል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ
ያለፉት 4 አመታት በ11 ከተሞች ተካሄዱ እንቅስቃሴ ብዙ ልምዶች ተገብተውበታል። አሁን ከ11 ወደ 83 72 ከተሞችን አቃቶ ዛሬ ይፋ የሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የደሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል።
ይፋ የሆነው ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ 800 ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮዎችን በመውሰድ ተጨማሪ አገልግሎት ዘርፎች መታከላቸውን የከተሞች ስራ አድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ተጠቅሰዋል።
በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ $500 ነበረ። አሁን ግን ያንዳንዱ ተጠቃሚ $600 ከፍ እንዲልና ተደረገው። ይሄ አንዱ ከግምገማው ተነስቶ የተለየ ውጤት ያመጣበት ነው። ሁለተኛው የስራ እድል ፈጠራ ጋር እንደተሳሰረ የማድረግ ስራ ነው። ይሄም ወጣቶች በተለይ ከ12ኛ ክፍል በታች ወይም ከቀድሞ 12ኛ ክፍል በታች ወይም ከ10ኛ ክፍል በታች ያቋረጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ ይቀጣይ ትስስር እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በሚለማመዱበት ኩባንያ የስራ እድል ባይፈጠር እንኳን የሶስት ወር የስራ ፍለጋ ጊዜ ይሰጣቸዋል። የኪስ ገንዘብ እየተከፈላቸው ማለት ነው።
በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል።
ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና ሶስት ወሩ ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ ለተጠቃሚዎች ድጋፍ ማድረግ የሚያስችል $0 ፕሮጀክት የሚባል ኮምፖነንት ማለው ፕሮጀክት።
በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች 30% ስደተኞችን ለማቋቋም 70% ደግሞ የከተማውን ኗሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች፣ የኢኮኖሚ ደረጃቸው ዝቅተኛና የሌሎችን ገዛ የሚሹ ብዙዎች ባሉባት ሀገር 30% ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር።
ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞችና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንሄዳለን። ሁልጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች።
ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽንና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው ይህም በስደተኞችና በኢትዮጵያኑ መካከለ ያለውን መስተጋብር ያሻሽላል ብለዋል። ባለፉት 4 አመታት ለተመዘገቡት ስኬቶች ምስጋና የለገሱት ባለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትራና ኢትዮጵያ ዳይሬክተር ኦስማን ዲዮን ለመጪዎቹ አመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ 11 ከተሞች ግንባር ቀደማ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸርን በመከላከል ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያን ትምህርት የሚሆን ቁም ነገር በውስጧ መያዟን የመሰከሩት ደግሞ የአማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው።
እዚህ ስንገናኝ ወደ አምሮዬ ደጋግሞ የሚመጣው ሐሳብ አለ። ለኢትዮጵያ የሚጠቅማት ደሴነት የሚል ሐሳብ ሁሉን እንዳመሩ፣ ሁሉን እንዳፈጣጠሩ፣ ሁሉን እንደ ግብሩ ተቀብሎ መኖር ደሴነት። አንዱ ሌላውን ሳይጎረብቱ፣ አንዱ ሌላውን ሳይገላምጡ መኖር ነው ደሴነት። ውጣ ግባ ሳይኖር፣ ኑር ተቀመጥ ሳይኖር እንደ ሀገር መኖር ነው ደሴነት። ታዲያ ይሄ አያኮራም ትላላችሁ?
የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ህዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Oh, አሁን ደግሞ እስቲ አጫጭር የስፖርት ዜናዎችን እናሰማችሁ። የአሜሪካ ብሔራዊ የእግር ኳስ ሊግ NFL የተነሲ ታይተንስን ቡድን በ350,000 ዶላር ቀጥቷል። በቡድኑ ላይ ቅጣቱ የተጣለው የኮቪድ-19 መከላከያ ደንቦችን ጥሶ በመገኘቱ ነው ተብሏል። ብሔራዊ ሊጉና የሊጉ ተጫዋቾች በጋራ ባደረጉት ምርመራ ቡድኑ 24 ተጫዋቾቹና የቡድኑ ባልደረቦች በኮቪድ-19 ቫይረስ መያዛቸው ተረጋግጧል። በቡድኑ ግቢ ውስጥ የፊትና አፍንጫ መሸፈኛ ጭንብል አለመጠቀምን ጨምሮ የጥንቃቄ እርምጃ ጥሰቶችን መመልከቱንም አስታውቋል። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ኦሎምፒክ የተቃውሞ አደባባይ እንደማይሆን አሳስበዋል። ፕሬዚደንቱ ቶማስ ባህ የኦሎምፒክ ጨዋታዎች ከፖለቲካ ጋር ሊያያዙ እንደማይገባና የተቃውሞ አደባባይ እንዳይሆኑም ሊጠበቁ እንደሚገባ ያሳሰቡት የጥቁሮች ሕይወት ዋጋ አለው Black Lives Matter ንቅናቄ ማግስት ሕግ 50 የተሰኘው የኮሚቴው ሕግ እንዲቀየር ግፊት መበርከቱን ተከትሎ ነው። ሕጉ ተወዳዳሪዎች ፖለቲካዊ መልእክቶችን በውድድር ስፍራዎች እንዳያስተላልፉ የሚከለክል ነው። የዓለም አትሌቲክስ ተቋም ኃላፊ ሴባስቲያን ኮ በበኩላቸው አትሌቶች ፖለቲካዊ መልእክቶችን የማስተላለፍ መብት ሊኖራቸው ይገባል ባይ ናቸው። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚዳንት ቶማስ ባህ ግን ኦሎምፒክ በቅድሚያ የስፖርት ስፍራ ነው፣ ብቃትን፣ አንድነትና ሰላምን ተምሳሌት ማድረግ አለባቸው በሚለው ሐሳባቸው የጸኑ ይመስላሉ። ዘገባው የሮይተርስ ነው። የዓለም 400 ሜትር ርቀት ሩጫ ውድድር ቻምፒዮን ሳላዋ ኢድ ናስር የጸረ አበረታሽ ቅመሞችን ሕግ ጥሳለች በሚል የቀረበባት ክስ እንደተነሳላት ተሰምቷል። ዓለም አቀፉ የአትሌቶች ስነ ምግባር ሸንጎ በአትሌቷ ላይ የቀረቡ 4 ያሉበትን ስፍራ ያለማሳወቅ ጥፋቶች ክስ ውድቅ አድርጓል። የ22 ዓመቷ ሳላዋ ኢድ ናስር ባለፈው ዓመት በዶሃ በተደረገው የዓለም ቻምፒዮንሺፕ ውድድር አሸናፊ ነበረች። ሰኒዮር ላይ ያለችበትን ስፍራ ባለማሳወቋ ምርመራ ልታደርግ በሚገባበት ሰዓት በመቅረቷ የጸረ አበረታሽ ቅመም ደንብን ጥሳለች በሚል እገዳ ጥሎባት ነበር። አትሌቷ ክስ የተነሳላት 3 ጥፋቶቿ በአንድ ዓመት ውስጥ ያልተፈጸሙ መሆናቸው ታይቶ እንደሆነ ተነግሯል። ክስተቱ ትምህርት ይሆናታል ብሎ እንደሚያምን ሸንጎ አስታውቋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። ተረኛው አርታኢ ሰለሞን አባተ ነበረ። መልካም ምሽት። Thank you.
ሙላ የሙላ የሙላ ነው ቤቴ የሙላ ደስተኛ ሆኛለሁ አንቺን በማግኘት የሙላ ተሳካ